አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ፕሬዚደንት ትራምፕ አፍሪካውያን መሪዎችን ለምሳ ጋብዘው አነጋገሩ፣ የሶማሊ ክልልና የኦሮሚያ ክልል ባለስልጣኖች ጣት መቀሳሰር ሁኔታዎችን ሊያባብስ ይችላል ተባለ፣ ኢትዮጵያ ያለው የአሜሪካ ኤምባሲ መግለጫ የሚሉት ርዕሶች ነው በዛሬው ቅንብራችን የምንመለከተው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ባለፈው ረቡዕ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ጎን ከአፍሪካ መሪዎች ጋር ተገናኝተው መነጋገራቸውን የዋሽንግተን ፖስት ጋዜጣ ድረገጽ ዘግቧል። ይህን ግብዣ በማስተናገዴ የኮትዶቫር፣ የኢትዮጵያ፣ የጋና፣ የጊኒ፣ የናሚቢያ፣ የናይጄሪያ፣ የሴኔጋል፣ የኡጋንዳ እና የደቡብ አፍሪካ መሪዎች ጋር በመገናኘቴ ትልቅ ክብር ይሰማኛል። በተለይም የአፍሪካ ህብረትን የወከሉት ፕሬዚደንት ኮንዴን ማመስገን እፈልጋለሁ ማለታቸውን የዋሽንግተን ፖስት ጋዜጣ ድረገጽ ጠቅሷል። እዚህ ክልል ውስጥ በኢኮኖሚ በሰብአዊ አያያዝና በጸጥታ ጉዳዮች ሰላምንና ብልጽግናን ለማራመድ የሚችሉ አጋሮች ይታዩኛል። ራስን ለመቻል ቆርጠው ከተነሱትና በአፍሪካና በዩናይትድ ስቴትስ የስራ ዕድል ለመፍጠር ከሚችሉት አጋሮች ጋር የኢኮኖሚ ትብብራችንን ለማስፋት ተስፋ እናደርጋለን። አፍሪካ ትልቅ የንግድ መሰረት አላት። ወደ ሀገሮቻችሁ ሄደው ሀብታም ለመሆን የሚሞክሩ ብዙ ጓደኞች አሉኝ። እንኳን ደስ ያላችሁ እላለሁ። አፍሪካ የተለያዩ ግዙፍ ገበያዎችን የሚወክሉ የንግድ መሰረት ስላላት የአሜሪካ ኩባንያዎች መሄድ ያለባቸውና ለመሄድ የሚፈልጉት አህጉር ነው። ደቡብ ሱዳንና ኮንጎ ስለሚካሄዱት ግጭቶች በቅርብ እየተከታተልን ነው። እጅግ አሳስቦናል። ይህን መቅሰፍት ለማቆም በሚደረገው ጥረት ውጤት ሊያስገኝ የሚችለው በአፍሪካ የተመራ የሰላም ሂደትና የሁሉም ወገኖች ቀና ፍላጎት ነው። በዚህ ጉዳይ ላይ በታታሪነት እየሰራችሁ መሆናችሁን አውቃለሁ። በዚህ ጥረታችሁ እንዲረዱም በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ አፍሪካ መጥተው ስለ ግጭት አፈታት ጉዳይ እንዲነጋገሩ፣ በተለይም አስቀድሞ ማስወገድ የሚቻልበት ጉዳይ እንዲመክሩ እልካቸዋለሁ ሲሉ ለአፍሪካ መሪዎች እንደገለጹ የዋሽንግተን ፖስት ጋዜጣ ድረገጽ ዘግቧል። የብሪታንያ የዜና ስርጭት ኮርፖሬሽን ቢቢሲ ድረገጽ ላይ የወጣ ዘገባ በበኩሉ ከቅርብ ጊዜያት ወዲህ በኦሮሚያና በሶማሊያ ክልሎች መካከል በተከሰተው ግጭት ብዙ ሰዎች መሞታቸውን፣ በብዙ ሺህ የሚቆጠሩ ሰዎች ከሶማሊያ ክልል ለመሸሽ መገደዳቸውን ገልጿል። የኦሮሚያ ክልል ቃል አቀባይ አቶ አዲሱ አረጋ ከተገደሉት 18 ሰዎች 12ቱ ከሶማሊ ክልል መሆናቸውን ተናግረዋል ካለ በኋላ የቢቢሲ ድረገጽ ላይ የወጣው ጽሑፍ የሶማሊ ክልል አስተዳደር ግን አዋዳይ በተባለችው የኦሮሞ ክልል ከተማ ከ30 በላይ የሶማሊ ክልል ተወላጆች ተገድለዋል ማለታቸውን ጠቁመዋል። በግጭቱ ምክንያት ቢያንስ 55,000 የሚሆኑ ሰዎች ከመኖሪያቸው ተፈናቅለው በምስራቃዊቷ ከተማ ሀረር በሚገኘው ስታዲየም ላይ መስፈራቸውን፣ ሌሎች ደግሞ በፖሊስ ጣቢያዎች እንደተጠለሉ አቶ አዲሱ መናገራቸውን ዘገባው ጠቅሷል። ባለፉት የካቲትና መጋቢት ወራት በደቡባዊ ኦሮሚያ በሚገኘው ነገሌ ቦረና ላይ በሶማሊ መንግስት የሚደገፍ ልዩ ኃይል ከገባ በኋላ በብዙ መቶዎች የሚቆጠሩ ሰዎች እንደተገደሉ ተዘግቦ ነበር። ኦሮሞዎች የወቅቱን ጥቃት የሚያስተባብሩት ልዩ ፖሊሶች ናቸው ይላሉ። የሶማሊ ክልል አስተዳደር በበኩሉ ክሱን አልቀበልም ብሏል። በኦሮሚያ አስተዳደር ያሉ ከፍተኛ ባለስልጣኖች የኦሮሞ ነጻነት ግንባር ደጋፊዎች ናቸው ይላሉ። ኦነግ ደግሞ በኢትዮጵያ መንግስት በአሸባሪነት የተመዘገበ ድርጅት ነው ሲልም አስረድቷል። በሁለቱ አጎራባች ክልሎች መሀል ግጭት ማካሄድ የሚዘወተር ቢሆንም ከፍተኛ ክልላዊ ባለስልጣኖች በአደባባይ ጣት መቀሳሰራቸው ከዚህ በፊት ያልታየ ነገር መሆኑንና ነገሮችን ሊያባብስ እንደሚችል ቢቢሲ ድረገጽ ላይ የወጣው ጽሑፍ ጠቅሷል። ከ420 በላይ በሆኑ ቀበሌዎች የማንነት ላይ ለመወሰን እንደ አውሮፓ አቆጣጠር በ2004 ዓ.ም ከ13 ዓመታት በፊት ማለት ነው ህዝበ ውሳኔ ተካሂዶ 80% የሚሆኑ ለኦሮሚያ ተሰጠ። ከዚያ በኋላ በአስር ሺዎች የሚቆጠሩ የሶማሊ ተወላጆች ሊከተል በሚችለው ነገር ሰግተው ከአካባቢው እንደሸሹ ተገልጿል። ህዝበ ውሳኔውም እስካሁን ባለው ጊዜ በተግባር ላይ አልዋለም። ለወቅቱ ግጭት ምክንያት የሆነውም ይህ ነው ይላል የቢቢሲ ድረገጽ ላይ የወጣው ጽሑፍ። ጽሑፍ አያይዞም ግጭቱ ሊስፋፋ ይችል ይሆን የሚል ጥያቄ ከቀረበ በኋላ ሁለቱ ማህበረሰቦች አርብቶ አደሮች በመሆናቸው ለከብቶቻቸው ግጦሽ ፍለጋ ድንበሮችን የሚሻገሩ በመሆናቸው ድንበሮቻቸውን በግልጽ ለማካለል ከባድ ይሆናል። በዛም ላይ ከአጎራባች ሀገሮች ህዝቦች ጋር የዘር ግንኙነት ስላላቸው ግጭቱ በቀላሉ ሊስፋፋ ይችላል ሲል ጽሑፉ ያወሳል። የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ የክልሉ የጸጥታ ኃይሎች ከድንበር አካባቢዎች እንዲወጡ አዘው ዋና መንገዶቹ በፌዴራል ፖሊሶች እንዲጠበቅ ማድረጋቸውን በቢቢሲ ድረገጽ ላይ የወጣው ጽሑፍ አስነብቧል። የኒውስዊክ ድረገጽ ደግሞ ዩናይትድ ስቴትስ ለምንድን ነው ስለ ኢትዮጵያ ጉዳይ ያሳሰባት በሚል ጥያቄ ባወጣው ዘገባ ኢትዮጵያ ከአፍሪካ ዋናዋ የዩናይትድ ስቴትስ አጋር ነች፣ የኢትዮጵያ መንግስት በጸጥታና በጸረ አሸባሪነት ትግል ከአሜሪካ ጋር ሲተባበር ቆይቷል፣ በምላሹም ኢትዮጵያ ከዩናይትድ ስቴትስ በምታገኘው ረድኤት ትጠቀማለች፣ ዩናይትድ ስቴትስ አምና 809 ሚሊዮን ዶላር ለኢትዮጵያ ለመስጠት ቃል ገብታለች። ይሁንና አዲስ አበባ ያለው የዩናይትድ ስቴትስ ኤምባሲ በሀገሪቱ ትልልቅ በሆኑት በኦሮሚያና በሶማሊያ ክልሎች ድንበሮች አካባቢ የሚካሄደው የዘር ግጭትና ሰፊ ይዘት ያለው መፈናቀል አሳስቦኛል የሚል መግለጫ አውጥቷል። የኢትዮጵያ መንግስት ለግጭቱ ግልጽ የሆነ ምርመራ አካሂዶ ጥፋተኛ ሆነው የተገኙትን ተጠያቂ እንዲያደርግ፣ ማህበረሰቦቹም ለግጭቱ ሰላማዊ መፍትሄ እንዲፈልጉ ምህዳር እንዲያገኙና እንዲበረታቱ ያስፈልጋል ሲል የዩናይትድ ስቴትስ ኤምባሲ መግለጫ ጥሪ ማድረጉን የኒውስዊክ መጽሔት ድረገጽ ገልጿል። ሁለቱም ወገኖች እርስ በራሳቸው እየተካሰሱ በመሆናቸው መነሻው ምን እንደሆነ ግልጽ አይደለም ይላል የኒውስዊክ ዘገባ። የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ የክልሉ የጸጥታ ኃይሎች ከድንበሩ አካባቢ ወጥተው ፌዴራል ፖሊስ በሁለቱም ክልሎች ድንበሮች ያሉትን መንገዶች እንዲጠብቁ ማስታወቃቸውን የኒውስዊክ ድረገጽ ላይ የወጣው ጽሑፍ አስነብቧል።